Our deepest gratitude and love to Sister Beck.
Sister Beck Allen and Fikaran Namaskana and Nala Som Amakario Chimbamulu. በቅርብ ስለኋለኛው ቀን ቅዱሳኔ ኢየሱስ ክርስቶስ ቤተ ክርስቲያን እምነት ሕዝቦች ለማወቅ ሲፈልጉ ተመልክተናል። ይህ በደስታ እንቀበላለን፣ ምክንያቱም ዋናው ኃላፊነታችን የኢየሱስ ክርስቶስ ወንጌልን በዓለም በሙሉ ለማስተማር ነው። ነገር ግን ስለምናስተምረውና ይህን እንዴት እንደተመሰረተ የሚያምታታ ነገሮች እንዳሉ እና አሁንም እንደነበሩም እናውቃለን። ይህንንም ዛሬ ልናገር የምፈልገው ርዕስ ነው። አዳኝ ትምህርቱን በዘመን መካከልያ አስተማረ እና ሐዋርያቱም ከሐሰት ባህሎችና ፍልስፍና በትምህርቱ ለመጠበቅ ባህል ታግለው ነበር። በሐዋርያቱ አገልግሎት ጊዜ የተስፋፋ ክህደት እንደነበረ ምስክር የሚያደርጉ ነገሮች በአዲስ ኪዳን ደብዳቤ ውስጥ ይገኛሉ። የተከተሉት 100 ዓመቶች በአንዳንድ በነበረ እና ከዛም በኋላ በበዛ በ1900 ዓመት የወንጌል ብርሃን ተበርቶ ነበር። በዚህም በዓለም ላይ ሙሉና ፍጹም የሆነ የክርስቶስ ወንጌል በምድር ላይ በዳግም ተመለሰ። ይህም አስደናቂው ቀን የመጀመሪያው ከፀሐይ በላይ የደመቀ የብርሃነ ደም አምድ እግዚአብሔርን አብና ውድ ልጁ ኢየሱስ ክርስቶስ ወደ ወጣቱ ጆሴፍ ስሚዝ በመጎብኘት መለኮታዊ ኃይልና ሥልጣን ሰጥተውት በራእይ መተውለት ነበር። በእነዚህ ራእዮች ውስጥ ኢየሱስ ክርስቶስ ቤተ ክርስቲያን ዋና ትምህርቶች ተብለው የሚጠሩት እንደገና በምድር ላይ ተመሠረቱ። ኢየሱስ ራሱን ያን ትምህርት በመንፈስ በመጽሐፈ ሞርሞን ትርጉም ውስጥ ሰጥቶ ነበር። ይህ የእኔ ትምህርት ነው፣ ይህም አብ ለእኔ የሰጠው ትምህርት ነው፣ ለአብ እመሰክራለሁ፣ እንዲሁም አብ ስለ እኔ ይመሰክራል። መጽሐፍ ቅዱስም ደግሞም ስለ እኔና ስለ አብ ይመሰክራል። በማንኛውም ስፍራ አብ ሰዎች በሙሉ ንስሐ እንዲገቡና በእኔ እንዲያምኑ አዟቸዋል። በእኔም ያመነና የተጠመቀ ይድናል፣ እናም እነርሱም የእግዚአብሔር መንግሥት የሚወርሱ ናቸው። እናም በእኔ የማያምን ቢኖርም ካልተጠመቀ እርሱ ይኮነናል። በእኔ የሚያምንም ቢኖር ደግሞ በአብ ያምናል፣ ስለ እርሱም ለእኔ አብ ይመሰክራል። አብም በእሳትና እንዲሁም በመንፈስ ቅዱስ ይጎበኛቸዋል። እውነት እውነት እላችኋለሁ፣ ይህ የእኔ ትምህርት ነው እና በዚህም የሚገነባ በእኔ ዓለት ላይ መሠረቱን የገነባ ነው። እናም የሲኦል ደጆችም አያሸንፉትም። ይህም መልእክታችን የገነባንበት ዓለት በቤተ ክርስቲያን ውስጥ የሚገኙት በሙሉ የተመሰረተበት ነው። ከእግዚአብሔር እንደመጡት ሌሎች ነገሮች አይነት ይህም ትምህርቶች ንጹሕ፣ ግልጽ፣ በልጅም ቢሆን ለመረዳት ቀላል የሆነ ነው። በደስተኛ ልብ ሁሉም እንዲቀበሉት እንጋብዛለን። በዚህች ቤተ ክርስቲያን ውስጥ እግዚአብሔር እስካሁን በገለጻቸው ሁሉ አሁንም በሚገልጻቸው ሁሉ እናምናለን። እናም የእግዚአብሔር መንግሥት በተመለከተ ወደፊት የሚገልጻቸውን ታላቅና አስፈላጊ ነገሮችንም እናምናለን። ይህም ማለት ምንም እንኳ የማናውቃቸው ወይም ገና ያልገቡን ብዙዎች ቢኖሩም የተቀበልናቸው እውነትና ትምህርቶች በመለኮታዊ ራእይ መጥተዋል፣ እናም ለመምጣትም ይቀጥላሉ። በእያንዳንዱ የእምነት ባህሎች ውስጥ የሃይማኖት ምሁሩ ከሃይማኖት መሪ ጋር እኩል የሆነ ሥልጣን አለው ይላሉ። እናም የትምህርት ጉዳዮች በእነዚህ ቡድኖች መካከል ያለ ፉክክር ለመሆን ይችላል። አንዳንዶች በመካከለኛ ዘመን በነበረው በታላቁ የሃይማኖት ሸንጎ ላይ እና በዚያም በታቦጆ ላይ ይመካሉ። ሌሎችም ዋና ጥረቶችን በምሁሮች ጥናት ላይ ያውላሉ። እኛም መረጃዎችን የሚያሳድጉ ትምህርቶች ዋጋ እንዳላቸው እናውቃለን። ነገር ግን ዛሬ ልክ እንደ ጥንት የክርስቶስ ትምህርት መመስረት ወይም በትምህርት የተሳሳተ ማስተካከል የሚደረገው ጌታ የሐዋርያት ኃላፊነት በሰጣቸው መለኮታዊ ራእይ በኩል ብቻ ነው። በ1945 ዓ ም በቀዳሚ አመራር አማካሪ የነበሩት ፕሬዚደንት ጄ ሩብን ክላርክ ከዘመናዊ አስተማሪዎች ጋር ትምህርት ቤት በቤተ ክርስቲያኗ ውስጥ እንዴት እንደሚታወቅና የቤተ ክርስቲያኗ ታላቅ አላፊነት ምን እንደሆነ ተወያይተው ነበር። ስለ ቀዳሚ አመራርና ስለ 12ቱ ሐዋርያት ሸንጎ እንዲህ ብለው ነበር። አንዳንድ አጠቃላይ ባለሥልጣኖች ልዩ ጥሪ እንደተመደበላቸው እናስታውሳለን። ልዩ ስጦታ አላቸው። እነሱ እንደ ነቢያት፣ ባለራእዮችና ገላጮች ተረጋግጠዋል። ይህም ሕዝቦችን ከማስተማራቸው ጋር የተያያዘ ልዩ መንፈሳዊ ስጦታ ይሰጣቸዋል። እነርሱ የእግዚአብሔር አስተሳሰብ እና ፍቃድ ለሕዝቡ ለመናገር መብት፣ ኃይል እና ሥልጣን አላቸው። በዚህም የቤተ ክርስቲያን ፕሬዝደንት ከሁሉም በላይ ሥልጣን አለው። ሌሎች አጠቃላይ ባለሥልጣኖች የሚያስተምሩት የሚሸፍን እንዲህ አይነት መንፈሳዊ ስጦታና ሥልጣን የላቸውም። የሚገደቡበትም አላቸው። የቤተ ክርስቲያን አባላት ለማስተማር ያላቸውን ሥልጣንና ኃይል የሚገድበው በሌሎቹ የቤተ ክርስቲያን አመራሮች ላይም የተገደበ ነው። ምክንያቱም ማንኛውም እንደ ነቢያት፣ ባለ ራእዮችና ገላጮች መንፈሳዊ ስጦታ አልተሰጣቸውምና። በተጨማሪም የቤተ ክርስቲያን ፕሬዝደንት የቤተ ክርስቲያን ሙሉ ነቢይ፣ ባለ ራእይና ገላጭ ነውና አራኝ ፈቃዱንና ትምህርቱን ለነቢያት ለባለ ራእዮችና ገላጮች እንዴት ይገልጻል? በመልእክተኛ ወይም በራሱም በመምጣት ያከናውነዋል። በራሱ ድምፅ ወይም በመንፈስ በሚተላለፍ ቃላት ወይም በስሜት መረዳትን የሚያቀርበው ሁኔታ በመንፈስ ቅዱስ ድምፅ ይናገራል። በግለሰብ ወይም ራሱም በመምከር ራሱ ሊያነጋግራቸውም ይችላል። በአዲስ ኪዳን ውስጥ ሁለት ምሳሌዎችን ጠቅሳለሁ። የመጀመሪያው የቤተ ክርስቲያን መሪ የተሰጠው ራእይ ነበር። በሐዋርያት ሥራዎች መጽሐፍ ውስጥ የክርስቶስ ሐዋርያት የወንጌል መልእክትን ለአይሁዶች ብቻ እያወጁ እንደነበር ይነበባል። ኢየሱስ አገልግሎት ምሳሌ እየተከተሉ ነበረ። አሁን ጌታ በመረጠበት ጊዜ ለውጥ ጊዜ መጥቶ ነበር። በኢዮጵ ውስጥ የነበረው ጴጥሮስ ለሦስት ጊዜ የተደጋገመ ሕልም አየ። የተለያዩ እንስሳቶች ወደ ሰማይ፣ ወደ ምድር፣ ወደ አራት ማዕዘን የተያዘ ታላቅ ሸማ ሲወርዱ ተመለከተ። ተነሳና አርደ ብላ በመባል ታዘዘ። እያንዳንዶቹ እንስሳት በሙሴ ሕግ መሠረት እርኩስ ወይም የሚያስጸይፉ ስለነበሩ ጴጥሮስ እንደዚህ አይነት ያለመብላት ትእዛዝን ተላልፎ አያውቅም ነበር። እነዚህን ለመብላት እምቢ አለ። ይህም ቢሆን ድምፁ ለጴጥሮስ በሕልም እንዲህ አለው፣ እግዚአብሔር ያነጻውን አንተ አታርክስ ተብሎ ተሰማ። ጴጥሮስም ቆርኔሌዎስና ጓደኞቹንና ቤተሰቦቹን ወደ ተሰበሰቡበት ሄዶ እንዲህ አለ፣ እግዚአብሔር ማንም ሰው እርኩሳና የሚያጸይፍ ነው እንዳልል አሳየኝ። እግዚአብሔር ለሰው ፊት እንዳያዳላ ነገር ግን ከሕዝብ ሁሉ ራሱን የሚፈራውን ጽድቅን የሚያደርግ በእርሱ የተወደደ እንደሆነ እውነት አስተዋላለሁ። ጴጥሮስን ይህን ስናገር ቃሉን በሰሙት ሁሉ በመንፈስ ቅዱስ ወረደ። ከጴጥሮስ ጋር የነበሩት በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተረገሙ። በዚያ ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስን የተቀበሉ እንዳይጠመቁ ውሃ ይከላከላቸው ዘንድ የሚችል ማን ነው አለ። ጴጥሮስ በዚህ አጋጣሚ እና ራእይ ጌታ የቤተ ክርስቲያኗን ልምድ ለወጠ። በኋላም በሐዋርያት ሥራ መጽሐፍ ውስጥ በዚህ ጊዜ በትንሽ የተመሳሰለ ምሳሌ አለ። ይህም ትምህርት የሚነካው ራእይ በሸንጎ ስብሰባ ጊዜ እንደሚመጣ የሚያሳይ ነበር። በሙሴ ሕግ አስፈላጊ የነበረው የግርዘት ትእዛዝ እንደ ወንጌልና እንደ ቤተ ክርስቲያኗ ትእዛዝ እንዲሆን ክርክር ነበረ። ሐዋርያትና ሽማግሌዎች ስለ እነዚህ ነገሮች ለማክበር ተሰበሰቡ። የዚህ ስብሰባ መዝገባችን ሙሉ አልነበረም። ነገር ግን ከብዙ ክርክር በኋላ ከሁሉም ታላቅ የነበረው ጴጥሮስ ተነሳና መንፈስ ቅዱስ ያልተረጋገጠውን ተነጋገረ። ወንጌሉ ያልተገረዙት አሕዛብ በቆርኔሌዎስ ቤት ሲሰብክላቸው የተቀየሩት የተገረዙት አይሁዶች እንዲገኙ እነዚህ መንፈስ ቅዱስ እንደተቀበሉ እንዲያስታውሱ አደረገ። እንግዲህ አባቶቻችንና እኛ ልንሸከማቸው ያልቻልነውን ቀንበር በደቀ መዛሙርቱ ጫንቃ ላይ በመጫን እግዚአብሔር አሁን ለምን ትፈትናላችሁ? ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደርሱ ደግሞ እንድን ዘንድ እናምናለን። ከዚያም በኋላ ጳውሎስና በርናባስ እናም ሌሎች ጴጥሮስ ያወጀውን በመደገፍ ተናገሩ። ይህንን ውሳኔያቸውን በሚያስተዋውቅ ደብዳቤም ሐዋርያት እንዲህ አሉ፣ እኛና መንፈስ ቅዱስ ፈቀደልን። ይህም በሌላ አባባል ይህ ውሳኔ የመጣው በመንፈስ ቅዱስ በኩል በመለኮታዊ ራእይ ነው። በዳግም በተመለሰችው ኢየሱስ ክርስቶስ ቤተ ክርስቲያን እንደዚህ አይነት ንድፍ ትከተላለች። የቤተ ክርስቲያኗ ፕሬዝደንት ለእርሱ የተሰጡትን ራእዮች መሠረተ ትምህርቶችን ማስተዋወቅ ወይም መተርጎም ይችላል። የትምህርት ትርጉም በቀዳሚ አመራርና በ12ቱ ሐዋርያት ቡድን ሸንጎ በኩል ለማምጣት ይችላል። የሸንጎው ውይይት በተጨማሪ ይፉ የሆኑት ቅዱስ መጻሕፍትንና ቀድሞ የመጡትን ራእዮችን የቤተ ክርስቲያንን መሪዎችን ያስተማሩትንና በዚህ አይነት ጉዳይ ውስጥ ምን እንደረግ እንደነበረ ይመለከታሉ። ነገር ግን በመጨረሻ በአዲስ ኪዳን ቤተ ክርስቲያን ውስጥ እንደነበረው ዓላማውን በሸንጎ መካከል ስምምነት እንዲኖር ለማድረግ ሳይሆን በእግዚአብሔር ራእይ ለመቀበል ነው። የድሮ ይሁን የአሁን ቤተ ክርስቲያኗ መሪ የተናገረው በሙሉ የቤተ ክርስቲያኗ ትምህርት እንዳልሆነ ማስታወስ ይገባል። በቤተ ክርስቲያኑ መሪ አንድ ጊዜ ወይም ሁኔታ የተናገራቸው ቃላት በአብዛኛው ጊዜ የግል አስተያየት አስተሳሰብ ነው እንጂ ለቤተ ክርስቲያኗ በሙሉ ይፉ የሆነ ወይም የሚያስገድድ አይደለም። ነቢዩ ጆሴፍ ስሚዝ እንዳስተማረው ነቢዩ ነቢይ የሚሆነው እርሱ ኃላፊነቱ ላይ ሲሠራ ነው ብሏል። ከዚህም በኋላ ፕሬዚደንት ክላርክ እንዳሉት በትንሽነት የአባቴ የነገረኝ አንድ ታሪክ ይህን ነገር ያሳያል። በምን ስልጣን እንደሆነ አላውቅም፣ ነገር ግን ይህም በምሳሌ ያሳያል። ታሪኩም የጆንስተን ጦር ሰራዊት በሚመጡበት ጊዜ በነበረው መሯሯት ጊዜ ወንድም ብሪንገም በጠዋት ስብሰባ ለሕዝቡ የሚመጣውን ሰራዊት በሚዳፈር ቃላት ሰበቁ። እናም እነርሱን ለመቋቋምና ወደ ኋላ ለመግፋትም ተናገሩ። ከሰዓት በኋላም ስብሰባ ላይ እነርሱ ተነሱና እንዲህ አሉ፣ ብሪግም ያንግ ከዚህ ጠዋት ይናገር ነበር፣ ነገር ግን አሁን ጌታ ይናገራል አሉ። ከዚያም ንግግራቸውን አቀረቡ። መልእክታቸውም ከዚህ ጠዋት የተናገሩት የሚቃወም ነበር። ለአባላት የተሰጠው መንፈስ ቅዱስ ምስክርነት ምክንያት አስተያያቸውን የሚናገሩ ወንድሞች በመንፈስ ቅዱስ እንደሚነሳሱ ቤተ ክርስቲያኗ ለማወቅ ትችላለች እና በመጨረሻም ይህም እውቀት ይታያል። ነቢዩ ጆሴፍ ስሚዝ በትምህርት ውስጥ ኢየሱስ ክርስቶስ ስላለ ዋና ክፍል እንዲህ በማለት አረጋገጠ፣ የሃይማኖታችን መሠረታዊ መርሆዎች ኢየሱስ ክርስቶስን በሚመለከት እርሱ እንደ ሞተ፣ እንደ ተቀበረ እና እንደ ገናም በሦስተኛው ቀን ከሞት እንደ ተነሳ እንዳም ወደ ሰማይ እንዳረገ ሐዋርያትና ነቢያት የሚሰጡት ምስክሮች ናቸው። እናም ሌሎችም ሃይማኖታችን የሚነኩ ነገሮች ከዚህ ጋር የተያያዙ ብቻ ናቸው። ስለ ኢየሱስ ያለን ጆሴፍ ስሚዝ ምስክር ሕያው እንደሆነ ነው፣ ምክንያቱም በእግዚአብሔር ቀኝ እጅ በኩል አይቶታልና። ይህንን ምልክት የሚሰሙት ወይም ለሚያነቡት በሙሉ የኢየሱስ ክርስቶስ መለኮታዊ ጸባይ፣ የኃጢአት ክፍያንና ከሞት መነሳት ምስክርን ከጸሎትና በቅዱሳት መጻሕፍት በማንበብ እንድትፈልጉ አበረታታችኋለሁ። መንፈስ ቅዱስ የትምህርቱ እውነትነት እስከሚያረጋግጥላችሁ በመጣር ቀጥሉ። ንስሐ በመግባት በመጠቀም የመንፈስ ቅዱስ ስጦታን ለመቀበል ከዚያም የኢየሱስ ክርስቶስን ወንጌል ሕግጋትና ቃል ኪዳኖች በሕይወታችሁ በሙሉ ለመከተል ይህንን ትምህርት ተቀበሉ። ኢየሱስ ክርስቶስ በጌቴሰማኒ ሞተልን፣ በመስቀል የሞተውና የተቀበረው እናም በሶስተኛው ቀን በእርግጥ ከሞት የተነሳው ክርስቶስ ነው። በርሱም ምክንያት ሁላችንን ከሞት የምንነሳበትና ቤዛነት እና በሰማይ መንግስቱ ዘላለማዊነት የምናገኝበት ከሞት የተነሳው ጌታ ነው። ይህም ትምህርታችን ነው። በፊት የነበረውን ኢየሱስ ክርስቶስን በማረጋገጥና እንደገና በመዘናችን የመግለጽ የምናሳየው ትምህርታችን ነው። በኢየሱስ ክርስቶስ ስም አሜን።